ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መስከረም 19 ቀን 2012 ዓ.ም ተመረነ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም የዘረኞቹ ጥላት ኢትዮጵያን አስበሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። ከዚያም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ልሳን ኢሃፓ በ2007 ሐምሌ ወር አውጥቶት የነበረውን አገሪ ጋራ ሃይማኖት የግልን አስተምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና። ከአርብ መስከረም 16 ቀን ጀምሮ በወያኔው ድርጅትና በኦነግ እየታገዙ ጥቃት በመፈጸም ላይ የሚገኙት ራሱን የቅማንት ኮሚቴ ብሎ የሚጠራው የአሸባሪ ቡድን አባላት ከአይከል ጀምሮ እስከ ሸህሊ ድረስ ባሉ ቦታዎች ከማራ ልዩ ኃይልና ከህዝባዊ አርበኞች ጋር የተኩስ ልውውጥ ሲያደርጉ ቆይተዋል። ከባድ ጦርነቶች ከተካሄዱባቸው ቦታዎች ጭልጋ ከተማ፣ ኢያቡ ማርያም፣ ግንድና ኩመር የተባሉት ሲሆኑ ለጊዜው ቁጥራቸው ያልታወቀ የአሸባሪው ኃይሎች አባላትና የማራው ልዩ ኃይል አባላት ጉዳት የደረሰባቸው መሆኑንና ግምቱ ያልታወቀ ንብረት መውደሙም ተነግሯል። ጦርነቱ ያልበረደ መሆኑንና ከአይከል ጀምሮ እስከ ጓንግና ቡህና አካባቢ ድረስ አሁንም የተኩስ ድምጽ እንደሚሰማ የዓይን እማኞች ይናገራሉ። ላለፉት 4 ቀናት የጎንደር መተማ መንገድ የተዘጋ መሆኑ ሲታወቅ በአካባቢው ያለው የመከላከያ ሰራዊት በሰላም ማስከበሩ ላይ ምንም አይነት አስተዋጽኦ እንዳላደረገ ተነግሯል። በልዩ ኃይልና በህዝብ ላይ ከፍተኛ ጥቃት ሲያደርስ የመከላከያ ሰራዊት እጁን አጣጥፎ ተቀምጧል ያሉ ዜጎች አዘዞ በሚገኘው የወታደር ካምፕ የተቃውሞ ሰልፍ አድርገዋል። በአሁኑ ወቅት ተጨማሪ የወያኔና የኦነግ ሰዎች ያሉበት የታጠቀ ኃይል ሉክድ በሚባለው የአብደራፊ አጠገብ በሚገኝ የሱዳን ግዛት ወደ አገር ለመግባት እየተዘጋጀ መሆኑ ሲነገር፣ በተለያዩ ቦታዎች ያሉ የታጠቁ ወገኖች ወደ ቦታው እያመሩ መሆናቸውም ተሰምቷል። ለ8 ዓመታት የኢትዮጵያን አንጥረ ሀብት በመዝረፍ ከፍተኛ ሀብት ያካበተው ወያኔ ለተለያዩ ለሆዳቸው ላደሩ ገንዘቦች ገንዘብ በገፍ እያፈሰሰ ህዝብን እርስ በርስ ለማጋጨት ከፍተኛ ጥረት እያደረገ ሲሆን፣ በአሁኑ ወቅት በዚያ አካባቢ ጥቃት ለማድረስ የመረጠው ወቅቱ የአዝመራ ወቅት በመሆኑ የተዘራው ሰሊጥ ሳይሰበሰብ በማጨናገፍ ብዙሃኑን አርሶ አደር ችግር ላይ ለመጣል መሆኑ ተደርሶበታል። ስለ አባይ ግድብ የውሃ ሞላልና አለቃቀቅ ጉዳይ ከጥቂት ዓመታት በፊት ጥናት እንዲያካሄድ ተሰይሞ የነበረ ከሶስቱ አገሮች የተውጣጣ ገለልተኛ የሳይንሳዊ ጥናት ቡድን ስብሰባ ሰኞ መስከረም 19 ቀን በሱዳን ዋና ከተማ በካርቱም ስብሰባ የተቀመጠ መሆኑ ታውቋል። ይህ ቡድን በሱዳን በነበረው አለመረጋጋት ምክንያት ከዓመት በላይ ሳይሰበሰብ መቆየቱ የሚታወቅ ሲሆን፣ ከየአገሮቹ የሚቀርቡ የግድቡን የውሃ አሞላልና አለቃቀቅ ጥናቶች ውይይት ይካሄድባቸዋል ተብለዋል። ስብሰባው ላይ ከሶስቱም አገሮች የተውጣጡ ባለሙያዎች በየፊናቸው በሚያቀርቡት ሐሳብ ላይ ውይይት ቢካሄድም ስምምነት ላይ ይደረሳል የሚል እምነት የለም የሚሉ በርካቶች ናቸው። በተያያዘ ዜና የወያኔ ባለስልጣኖች የግብጽን ፍላጎት ለማሳካት እየተሯሯጡ ነው የሚል መረጃ አንዳንድ ክፍሎች ማቅረባቸው ታውቋል። የወያኔ የሥራ አስፈጻሚ ኮሚቴ አባል ጌታቸው ረዳ ከግብጽ የደህንነት ኃላፊ ከካሊድ ፋውዚ ጋር ሰሞኑን ሲመክር መቆየቱን በማህበራዊ ሚዲያ የወጣው መረጃ ያጋልጣል። እሁድ መስከረም 18 ቀን በጀርመን በርሊን ከተማ በተካሄደ የማራቶን ውድድር ኢትዮጵያውያን አትሌቶች አሸናፊ ሆነዋል። በወንዶች ማራቶን ቀነኒሳ በቀለ አሸናፊ ሲሆን፣ ብርሃኑ ለገሰ ሁለተኛ፣ እንዲሁም ሲሳይ ለማ ሶስተኛ ሆነው ተከታትለው በመግባት ሲያሸንፉ፣ በሴቶች ደግሞ እሸቴ በከሬ አንደኛ ስትሆን ማሬ ዲባባ ተከትላ በመግባት አሸናፊ ሆነዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። የዘረኞቹ ጣላት ኢትዮጵያናት በዚህ ላይ ቅንጣትም ብጅታ ሊኖር አይገባም። ቅጥረኞቹ ለሹሙ ጥብቅና ቆመው ጽንፈኛ ዘረኞችና እሱ ለየቅልናቸው ብለው ሊሰብኩን ተነስተዋል። ሹሙን ወደዋለው ኢትዮጵያንም እንዲሁ ጭራሽ የማያሳምን ቀጀት ነው። ጉማሬና ቀጭን አብረው የሚሄዱ ቃላት አይደሉም። ተመነሻው ይቃረናሉ። ሹሙን ከወደዱ ኢትዮጵያን ይጠሉ ነው። 27 አመት ሙሉ የወያኔ ታማኝ አገልጋይና የኦሮሞ ጠባብ ሆኖ የባጃውን ሌፍተናንት ኮሎኔል ዛሬ የኢትዮጵያ አፍቃሪ አድርጎ ለማቅረብ ደፋ ቀናው ያሳዝናል። ማንንም አያደናግርም። አንድ በውጭ ሀገር ያለ የምሁራተላ ሹሙና የሚንጫው አባወራ እንዴት ጣላት እንደሆኑና ሹሙ ባለሚንጫውን ከጠቀም ውጪ አያደረገው ነው ሲል ጽፏል። የማይገርመን ግን ይኸው ምሁር በሉኝ ባይ የሃየሎምን ጀግንነትና ብልህነት ሲቸከችክ የነበረ መሆኑ ነው። አማራና ክርስቲያንን በሚንጫ ባዩና የጋራ ታሪክ ለቅንጣትም የለን ብሎ ለፍላፊ አሁንም በነጻ ከሹሞቹ ጎን መታየቱ ቀጣይ ከመሆኑ ሌላ ከአዋሳ እስከ ሰሜን ሸዋ ጅማ እየተንቀሳቀሰ ህዝብን በጥላቻ መርዞና ዱርዮችን ገንዘብ ሰጥቶ ህዝብን እያስጨረሰ መሆኑ ሐቅ ነው። ማነክቶት ኦህዴድ የወያኔ ታማኝ ተለጣፊ ሆኖ 27 አመታት አሳልፏል። በበረከት ስምኦን ሲመራ እንደነበረው የዛሬው አዴፓ የትላንቱ ባዴን። የዚህ ቡድን መሪዎች ደግሞ የዛሬው ሹሞች ናቸው። የኦሮሞን ህዝብ ትግል አጠናግረውና ብዙዎችን ገድለው ቀሮ በሚል የዛሬ ነፍሰ ገዳዮች ስብስብ ተከተው በአጠቃላይ የህዝብን ትግል ያደናቀፉና ያፈኑ መሆናቸውን ማንም ሊክድ አይችልም። ለስልጣን ያበቃቸው አሜሪካ በመላ አፍሪካ ደረጃ አገር ወዳዶችን የገደለች ያስገደለች ብዙ ጦርነቶችን የቀሰቀሰችና የአፍሪካን ሀብት ለመዝረፍ አህጉሩን ያስተራመሰችና የጎዳች ናት። አሜሪካ ለኢትዮጵያ ደግ ነገርን የማታመጣ ከመሆኑ በላይ በሹሞቹ ሲያሜ ያጀባት እነሳውዲም አገራችንን በመጥፎ አይን ሲያዩና ሊጎዷትም ሲሞክሩ ዘመናት ያሳለፉ ናቸው። ባለምንጫውን የዋሃቢ ዝብሎ ሊያድርገውና በገንዘብ ደጉመው ያሰማሩብን ሳላፊስቶች ናቸው። ካመጣጣቸው ማንነታቸው ጨለማ መሆኑ ድብቃል ነበርም። ቤተ መንግስት በገቡ በጥቂት ቀን ጽንፈኞችን ከያሉበት ጠርተው እንዲፋለሉ ፈቅደው በህዝብ ላይ አሰማርተዋል። አሜሪካ በሰጣቸው አማካሪዎች ምክር መሰረትም ዲስኩራቸውን አሽለው ኢትዮጵያ በማለት ብዙዎችንም ሊያደናግሩ ይችላል። የጌዲዮን ህዝብ ማፈናቀሉ ጊዜ አልወሰደም። ኢህአዴግን ልናድስ ልናስቀጥል ብለውም በይፋ ሲነግሩን በርካታ ጊዜን ወስደው ቆይተውም አልነበረም። ሳይውል ሳያድርም ባንዳ ምሁራንን ሰብስበውና አሰልፈው ማደናገራቸውን ቀጠሉበት። የህዝብ ድርጅት ነን ይሉ የነበሩና የተንከራከሱ አንጃዎች ሁሉም ከእግራቸው ስር ወደቁላቸውና ፍርፋሪ ሊለቅሙ አፋቸውን ከፈቱ። ኢትዮጵያን መበለት የሁላቸው የጋራ እቅድ ሆነ ቢባልም ትክክል ነው። ኢትዮጵያን ገበያ ወጥተው ሊሻሻጡባት ተነሱ። አገር ያሉ ወጣቶችን አፈሱ፣ አሰሩ። ጽንፈኞቹ ጅቦች በተሰጣቸው ዘረኛ ጥርስ አግጠው ከቡራዩ እስከ አጣዬ ወዘተ ከሰው ልጅና ከኢትዮጵያዊ የማይጠበቅ አውሬነት በመላ ህዝብና በተለይም በአማራው ላይ አሳዩ። ቁልቁል መስቀል፣ ህፃናትን መድፈር፣ አዛውንትን መግደል፣ ንጹሃንን በገጀራ ማጥፋት፣ መዝረፍ ያገዛዙና የታዛዦቹ ቀሮ ተብየ ነፍሰ ገዳዮች ስምሪት ሆነ። ዛሬ በጣም የሚገርመው ጉዳይ ኢትዮጵያዊነትን ደግፈናል የሚሉ በዚያው አፋቸው ሹሙን እንወዳለን ጥሩና መጥፎ ቀሮ አለ ሲሉ መደመጣቸው ነው። በዚሁም ይዘት ሹሞቹን ጽንፈኞች እንዳስቸገሯቸው አስመስለው ሊሰብኩን ሲንደፋደፉ ማየታችን ነው። በኢትዮጵያ እየተካሄደ ያለው ግድያና ዘረፋ ሁሉ ከሹሞቹ ጋር የሰመሩ ጽንፈኞች የሚያደርጉትና ሹሞቹም እሰየው የሚሉለት ነው። አልሰማውም አልነበርኩም ባዩ ሹምና ግድያ ሊፈጸም ሲል ከሀገር የሚወጣው ሹም ማንንም ሊያስተላልፍ አይችልም። አገዛዙ ሙሉ በሙሉ በሚፈጸመው ወንጀል ተካፋይ ነው። ጥራዝ ነጠቅነቱም ለመጋለጥ ብዙ ጊዜን አልጠየቀም። ድንቄም ዶክተር ያሉት ብዙሃን ናቸው። ከኛ ሲሉ ወያኔ አጆሃ ስትል ከመቀሌ ሹሞቹ ደግሞ በርቱ ተስፋፉ ባይሆነው ራሳቸውን አጋልጠዋል። በህዝብና በአገር ላይ ኃጢአት ፈጽመዋል እየፈጸሙም ናቸው። ጠላታቸው ኢትዮጵያ ናትና ታሪካዊ ተቋሞቿን ለማፍረስ ያልሞከሩት የለም። በቋንቋ መስክ ክልል በሚሉት በመንጋ ድርጊታቸው ሁሉ ኢትዮጵያን ለማድቀቅ ለማፍረስ ሲንቀሳቀሱ ታይተዋል። ይባስ ብለው ታሪካዊ ቤተክርስቲያንን ለማፍረስ ለማዳከም ቀሳውስትን መግደል፣ የተለየ ቤተክህነት ለማቋቋም መነሳት፣ ቤተክርስቲያኖችን ማቃጠል፣ ቅርሶቿን መዝረፍ ማውደም የተለመደ ወንጀላቸው ሆኗል። ሹሙ ሃይማኖቱ የተለየ በመሆኑ ሳላፊስት አጋሮቹ የሚፈጽሙት ወንጀል እንብዛም አላሳሰበው። በደደቡ ፖሊሶቹ አማካኝነት የተዋህዶን የቁጣ ሰልፎችም ሊያስቆም ሲሞክርም አይተነዋል። በእምነት ላይ የመጣው ጥቃት ደግሞ የኢትዮጵያ መለያና ለሌሎችም አርአያ የሆነውን ሰንደቅ ዓላማ ለመከልከልና ከትቢያ ለመጣል እየተደረገ ያለው ጥረት ነው። የጋራ ታሪክ የለም ባዮች በጋራ ቅርሶቻችን መለያችን ላይ ተነስተዋል። በመስቀል በዓል ላይ የታየው ጸያፍ ድርጊታቸው ምስክር ነው። በሌላ ቦታ የመቶ ሰው ሰልፍ አዳንቀው የሚያቀርቡ አጋሮቻቸው ባዳን የህዝብ የተቃውሞ ሰልፍ በሚሊዮኖች ደረጃ እየታየ ሁኔታውን በቋንቋቸው ሊያቀርቡ ቅንጣትም ጥረት አላደረጉም። በአገራችን ቋንቋዎች ዜና አቅራቢዎች ደግሞ ያው በባዕዳን ቁጥጥር ስር ያሉ በመሆናቸው ዋናው ስምሪታቸው ሹሞቹን ማሻሻጥ ሆኖ ቆይቷል። ሁሉንም የፖለቲካ እስረኞች እንደፈታና የወያኔን ጸረ ህዝብ አዋጆች እንደሻረ አስመስለው ይዋሹለታል። የፖለቲካ ዳሞትራዎች ልንላቸው የሚገባን ተዋኖች ደግሞ በተለይ በውጭ አገር ሹሙን ሲያወድሱ፣ ቅኔ እንቀኝለት፣ ሽልማት እናሰጠው ብለው ሲያጓሩ ታዝበናቸዋል። አጠፋን ተሳሳትን ሲሉ ግን ልንሰማቸው አልታደልንም። ከፍርፋሪ ሊቋደሱ የተቻኮሉ ኤመንት ቡድኖችና ሱቅ በደረቴ ድርጅቶችን አሽቀንጥሮ እንደጣላቸውም ኢትዮጵያ ካላችሁ 10,000 ደጋፊ ፊርማ አምጡ ብሎ 1,500 ፊርማ ማምጣት የተሳናቸውን በሕግ ሽፋን ማግለሉ ነው። ምርጫ ያሉትን ቧልት ደግፈው አሰፍስፈው የነበሩ ማፈሪያዎች እነሆ ከመድረኩ በተጨባጭ ተባረው መቻተር ተፈጸመብን ብለው ማላዘን ተገደዋል። ምርጫውን የሚያሸንፉት ወያኔ ኢህአዴግ ማለትም ጽንፈኞቹና ዘረኞቹ መሆናቸው የወያኔ መመለስ ጉዳይ እየተሸረበ ያለ መሆኑን መረዳት ያቃታቸው አሳዛኝ ፍጥሮች ተብለዋል። ለነገሩ ከጥቂቶች በስተቀር ተቃዋሚ ተብዮች በተጨባጭ ከሞቱ ጊዜ አልፏል። የህዝብን የሽግግር ሂደት ፍላጎት ረግጠው ብሔረተኛና ፋሽስት ሊባል የተቃረበ ዘረኛ አገዛዝ መመስረታቸው ጠላታቸው ኢትዮጵያ እንደ አገርና እንደ ህዝብ መሆኗን የሚያረጋግጥ ነው። የዘረኞች መለያ ኢትዮጵያዊነት ሳይሆን ጸረ ኢትዮጵያነት ነው። ከውስጥም ከውጭም አጋሮቻቸው አገራችንን የሚጠሉና ሊያፈርሷትም የሚጥሩ ናቸው። የሹሞቹ ኢትዮጵያዊነት የኔ ነህ በለኝ ደስ እንዲለኝ ብቻ ነው። ያፈሰሱት የህዝብ ደምና ከነታሪኳ ሊያደባዩ መነሳታቸው ማንነታቸውን ቁልጭ አድርጎ ያሳያል። በብሔርና ሃይማኖት አንድነት ሰበብ ለሹሞቹ ድጋፍ የሚሰጡ የአገር አፍራሽ ሃይማኖተኛ የዘረኛ አገር ወዳድ የለምና በጊዜ ይታረሙ ዘንድ እናሳስባቸዋለን። በደሃምባ ማላገጥ ውድቀታቸውን የከፋ ያደርጋል። በርግጥ ወያኔ ኢህአዴግ በትግላችን ይውደም ኢትዮጵያዊነት አቸናፊ ነው። የህዝብን ሃይማኖትና ሰንደቅ ዓላማችንን ለቀቅ ተሰንደቅ
ከረጋ አያነች አምላኩ ፈጣሪው ፈረንጅ ታሪክ ሆነና ታዛሪ ፈራጅ የወንዝህ ልጅ ሆኖ ያገርህ ለበቃ ተጠየቅ ይልሃል አታውቅ እንደሆነ ያሬድ ዋይዜማ ሲል ዘመረ ዘፈነ ጾመ ድጓ ማን ነው ድጓሳ ማን ነው አባትየው ማን ነው ማነው ልጅየው አይለኛው ታላቁ ራስ ወልደ ገብርኤል ትክክል ፈራጅ ነው ዳኛ ነው ሲባል አንድ ልጁን ለምን ሰደደው ገደል እረኝነት ይሻል ከመሆን ካህን ብሎ የተቀኘው ማን ነው መች ለምን ሰረገላ ብርሃን የሚባል ሰው ነበር የወጃም ምድር ጉድ የሐበሻ ታምር አያነች አምላኩ አልሰማህም እንዴ ያገር ሀርበኛ ዘምቶ ከውጋዴ ሲወጋው መሞቱን ታንኩን በጎራዴ እሰጥ ይህ አይደለም አለመሰልጠን ወይ በድንቁርና ህይወት ማባከን እንደመሰከረ ያ ቴዎድሮስ ሽጉጡን አጉርሶ ስጉጡን ሲጎርስ አያነች አምላኩ ተረታሃል አንሳ የጣልከው የተውከው ሆኖ አልመቶት አምሳ አንሳ የጣልከውን ያገርህን ዜማ የህዝብህን ቋንቋ የዘርህን ግርማ ያገርህን ጨዋታ ጭፈራ ዘፈን ያገርህን ልማድ መልካም መልካሙን አያነች አምላኩ ምን ተፈጠን አይለምደኝም ስትል ማጋበስ መልቀም ፈረንጅ የጣለውን ያልጣለውንም የፈረንጅ ሆነ ቅዱስ ነው ማለት ይውረድ እንደወጣ ከራስህ ውርደት ሰውነትን አትካድ ህዝብህን አትክዳ አንድ ለዘሩ ባዳ ለሀገሩ እንግዳ
ከመላ ሁሉ ልክ ብያለ ከሀገሩን ታሪክ እያካለለ ሸዋር በዋራይ ስንቶዳማለ ካመጣን መንገድ ይወዳ መንገድ አንድ ቢሰና አንድ ቢወደድ አባታ ሶቃሽ ልጃ ይወለድ አገር አዋራሽ ልጃ ይወለድ ታሪክ አብላፊ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን አርባ ቁጥር 10 ሐምሌ 2007 ዓመተ ምህረት ሀገር የጋራ ሃይማኖት ግን የግል የኢትዮጵያ ህዝብ አብሮ በመኖር እየተለማመዳቸው እያዳበራቸው በዚህም ተመርኩዞ ከኑሮ ጋርም እያዋሃዳቸው ከሚገለገልባቸው መልካምና በርካታ እሴቶች ውስጥ አንዱ ልዩነቶችን አቻችሎ አብሮ መኖር ነው። ህዝባችን ለዘመናት ተከፍቶም ይሁን ተደስቶ በሰላም ሆነ በጦርነት ሁኔታ በመካከሉ የነበሩት ጥቃቅን ልዩነቶችን ለዘመናት ባካበታቸው ያገር ባህሉና እሴቶቹ መሰረት ለገጠሙት ችግሮች መፍትሄዎች በመስጠትና እንዲለዝቡ በማድረግ ሁሌም የሃይማኖት እምነቱን በማክበርና በማስከበር አገሩን ኢትዮጵያን በነጻነት አስቆይቶ እሴቶቹን በቅርስነትና ካደራ ጭምር ለልጅ ልጆቹ ማስተላለፉ በታሪክ የተመዘገበ ነው። በጥንታዊነታቸው በታሪክ የተመዘገቡት የክርስትናና የእስልምና እምነቶች በአገራችን ለረጅም ዓመታት በህዝባችን ተቀባይነትን አግኝተው የቆዩ በመሆናቸው የሁለቱም እምነት ተከታዮች በመካከላቸው ሰላምን በማስፈን በመግባባትና በመቻቻል ባንድነት ኑረዋል። በአሁኑ ወቅት ክርስትና በኢትዮጵያ ከ1700 ዓመት በላይ እድሜ ያለው ሲሆን የእስልምና ሃይማኖትም 1404 ዓመታትን አስቆጥሯል። በታሪክ እንደተመዘገበው ከ3000 እስከ 4000 ዓመት እድሜ አላት በመንላት ኢትዮጵያ ውስጥ ሃይማኖቶቹ የገቡት ዘግይተው መሆኑ ግልጽ ነው። አገሪቷና ህዝቧ በቀጣይነት ኑረዋል፣ ወደፊትም መኖራቸውን ይቀጥላሉ። የወቅቱ ትውልድ በአገራችን ታሪክ ሁለቱም ሃይማኖቶች ወደ ኢትዮጵያ የገቡትና ተቀባይነትን ያገኙት በጦርነት ወይም ኃይልን መሰረት ባደረገ ጫና ሳይሆን ህዝብን በማሳመን መሆኑን ሁሌም ከግንዛቤ አስገብቶ ለአንድነትና ለመቻቻል የበኩሉን አስተዋጽኦ አበርክቷል። በእርግጥ በተከታታይ ዘመናት የነበረው ትውልድ ውድ አገሩን አቆይቶ ለተከታታይ ትውልድ ያስረከበው ዛሬ በምንገነዘበው ደረጃ ፍትሃዊነትና ቀና አስተዳደርን አግኝቶ የኑሮ ሁኔታውም ውጣ ውረድ የሌለበት የተሟላና የተደላደለ ሆኖ አይደለም። እንዲያውም ይህንን ጉድለት በመጠቀምና የሃይማኖት እምነትን በማስታከክ በሁለቱም በኩል የፖለቲካ ስልጣንን ለመቆጣጠር በተነሱ ወገኖች ግንባር ቀደምትነት በህዝባችን መካከል ከፍተኛ ጉዳትን ያስከተሉ የእርስ በርስ ግጭቶች ተካሂደዋል፣ በደሎችም ደርሰዋል። መጠቀስና ከግንዛቤ መወሰድ ያለበት ሌላ ሀቅ ደግሞ ከላይ ከተጠቀሱት ሁለቱ ሃይማኖቶች ውጭ ሌላ እምነት ያላቸው ባህላዊ የጥንት እምነቶችን የሚከተሉ ህይወታቸውን በዚያ ላይ መስርተው የሚኖሩ ለረጅም ጊዜ የቆየውን የሰው ልጅ የማህበራዊ ህይወትን ታሪክ የሚያንጸባርቁ ኢትዮጵያውያንም እንዳሉ ነው። ከነዚህ ውስጥ አንዱ የኒሎቲክ ህዝብ ነው። በሀገራችን የእስልምናና የክርስትና እምነት ተከታዩም ቢሆን የቆዩ ባህላዊ እምነቶችን ከእምነቱ ጋር አጣምሮ ሲገለገል ቆይቷል። በኦሮሞው ይሁን በጉራጌው፣ በሀዲያው ይሁን በአፋሩ፣ በሶማሌው ይሁን በአማራው እነዚህ ባህላዊ እምነቶች ይንጸባረቃሉ። አቴቴውን ያረጋል፣ ቦረንትቻ አለ፣ ዶሮ ወንዝ ዳር ጠምዞ ይጥላል፣ ምግብንና ልዩ ልዩ አረንጓዴ ተክሎችን እጣንን በዋርካ ስር ያስቀምጣል፣ ስንቱ ተነግሮ ያልቃል። ስለዚህም ስለ እምነትና ስለ አብሮ መኖር ስናወጋ እነዚህና ሌሎች ታሪካችንና ባህላችን መሆናቸውን ሁሌም ከግንዛቤ ማስገባት የግድ ይለናል። የኢትዮጵያ ህዝብ ባዕዳን አካባቢውን በቁጥጥራቸው ስር ለማድረግና በቀኝ ግዛት ቀንበር ውስጥ ለማስገባት በሃይማኖት ልዩነቶችን ተስታክከው ያስነሱትን እርስ በርስ ግጭቶችም ሆነ ህዝቡም ሆነ ኢትዮጵያን ለመከፋፈል ያደረጉትን የተለያዩ ሙከራዎች በጋራ በመመከትና በማክሸፍ ነጻነቱን ለማስጠበቅ ችሏል። ይህ አኩሪ ታሪኩ ደግሞ እንዲያው በጸሎት በልመና በመጃጃልና በመለማመጥ የተገኘ ሳይሆን ከፍተኛ መስዋዕትነት በመክፈልና ሀገሬ ጋራ ሃይማኖት የግል በሚለው መርህ በመመራት ሁሉም የጋራ ዜግነት ያላቸው መሆናቸውን አምነውና ተቀብለው በጋራ ትግላቸው ጸንተው በማካሄዳቸው ነበር። እነዚህ መሰረታዊ የሆኑ አኩሪ እሴቶች ለአያሌ ዘመናት የኢትዮጵያ ህዝብ ዋና መገለጫና ልዩ ምልክት በመሆናቸው የወቅቱ አገር ወዳድ ትውልድም እንደ አይን ብሌኑና እንደ ህይወት እስትንፋሱ በማየት ተንከባክቦ ለሚቀጥለው ትውልድ ለማስተላለፍ ዝግጁ መሆን ይኖርበታል። የቀድሞ አገዛዞችን ለምን ዘመናዊው አስተዳደርና ስልትን አልተከተላችሁም? ለምንስ የዴሞክራሲ መብትን ለህዝቡ አላጎናጸፋችሁም? በማለት ተጠያቂ ለማድረግ ባንቃጣም ለሀገሩ በከፍተኛ ደረጃ ቀናኢ የነበረው ህዝባችን በእነሱ አገዛዝ ስር መጨቆኑና መበደሉን ግን ልንዘነጋው አንችልም። ባለፈ ነገር ለማላዘን ባንፈልግም በህዝብ ይሁንታና ፍላጎት ሳይሆን በጠመንጃ ኃይል ብቻ በመመካት ስልጣን ላይ የተቆናጠጡት የዘመኑ ገዢዎች በህዝባችን ላይ እየፈጸሙ ያሉት በደልና እያደረሱበት ያለው ስቃይ ካለፉት የባሱና የከፉ ሆነው መገኘታቸው የበለጠ ያንገበግበናል። የዘመኑ ገዢዎች የህዝብ አኩሪ ቅርሶች በዴሞክራሲና በህዝብ ሰብአዊ መብት መከበር ታጅበው እንዲዳብሩ ከማድረግ ፈንታ በህዝብ መካከል ያሉትን ጥቃቅን ልዩነቶች እያነሱ አብሮ የመኖር ፍላጎቱን፣ ማህበራዊ ሰላሙን እያወቁበት ሀገሩንም እንደ ሀገር አቆይቷት እንዳትቀጥል የተለያዩ በደሎች እየፈጸሙበት ይገኛሉ። ፍራቻውን ከማስወገድ ይልቅ ያባብሱበታል። አንድነቱን ከማጠንከር ይልቅ ይገዘግዙበታል። በአንድነት ጎዳና እንዲጓዝ ከመርዳት ይልቅ ይበልጥ የሚበዘበዝበትን ተንኮል በህግ ሳቢያ ይጎነጉኑበታል። በመካከሉ የነበሩ መተማመኖችን በጥርጣሬ ያፋልሱበታል። የብሔርም ሆነ የሃይማኖት ልዩነቶችን ለስልጣን ማራዘሚያ በመጠቀም የስበዝ ግጭቶች እየቀሰቀሱ ተፋፍሎ ለመግዛት በግዴታ ተጫንቀው ላይ ተቆናጠውበታል። ሳይፈልግ በበላይ አስተዳዳሪነትና ሞግዚትነት ተሰይመውበታል። በእምነት ውስጥ በመግባት እርስ በርሱ እንዲበጣበጥ መሰሪ ተንኮላቸውን ያሴሩበታል። ይህንን የመከፋፈል ሴራ ህዝባችን አምሮ የተቋቋመውና በተግባርም የተቋቋመው መሆኑን በተለያዩ ሁኔታዎች አስመስክሯል። ከፍ ያለ ጉዳት ቢደርስበትም ገዢዎቹ እንደሚመኙትና እንደፈለጉት የተንኮላቸው ሰለባ ሊሆንላቸው አልቻለም። ክፉኛ እየተፈታተኑት ቢሆንም በቀየሱለት ጎዳና ሊጓዝላቸው አልተመቻቸላቸውም። ቀደም ተደርጎ እንደተጠቀሰው ባለፈው 24 ዓመታት የወያኔ አገዛዝ ከዚህም ከዚያም ካሉ የባዕዳን ህጎች እየለቃቀመ በህግ አገዛዙ ሸጉቶ የሃይማኖት ነጻነት አረጋግጫለሁ እያለ መጠነ ሰፊ ፕሮፓጋንዳ ቢነዛም በርካታ በደሎች ፈጽሟል። የሃይማኖት ተቋማትን ለማፍረስ ወይም ለማዳከም ባደረገው ዘመቻ ብዙ ጉዳትን አስከትሏል። ህብረተሰባችንን ለባዕድ ክፍት አድርጎ ላልባሌና ከይቲ ተግባራት አጋልጧል። በአንዋር መስጊድ፣ በጎንደር አደባባይ ኢየሱስ፣ በአዲስ አበባ እስጢፋኖስ ቤተክርስቲያን፣ በአሰቦት ገዳም፣ በሐረርና በሌሎች ከተሞችም የፈሰሱት የብዙ ምዕመናን ንጹህ ደሞች ከህሊናችን ምንጊዜም ሊጠፉ የማይችሉ ሲሆኑ በታሪካችን መዝገብ በመጥፎ ምሳሌነት ከሰፈሩት ውስጥ ጥቂቶቹ ናቸው። በኢኮኖሚ እድገት ስም የዋልድባን ገዳም ለማፍረስ ጥረት አድርጓል። በኢሉባቦር፣ በጅማና በአጋሮ አካባቢዎችም እንደዚሁ ብዙ አብያተ ክርስቲያናት ተቃጥለዋል፣ ምዕመናን ተጨፍጭፈዋል፣ ቤት ንብረታቸው ጋይቷል። በደሴ ከተማም ተከስቶ የነበረው ሁኔታ ይህንኑ አስከፊ ጠረን ያዘለ ነበር። ስር ሰዶ መቆሚያና ማባሪያ ወደሌለው ጦርነት ከመድረሱ በፊት በእንጭጭነቱ ረጋ ባለ መንፈስና አርቆ አስተዋይነት በተመላበት ሁኔታ ለማክሸፍ ባይሞከር ኑሮ መዘዙ ከባድ በሆነ ነበር። በደሴ ያለው የህዝብ ስጋት በአደባባይ ይውጣ እንጂ በሌሎች ቦታዎችም ያሉ መሆናቸው የሚታወቅ ነው። በመሆኑም የሃይማኖት አባቶች፣ ተደማጭነት ያላቸው የአገር ሽማግሌዎች፣ አገር ወዳድ ምሁራንን ይህን ሁኔታ በጥሞና ተከታትለው የህዝቡንም ስጋት ከልብ ተረድተው የማረጋጋትና የስጋት ምንጩን የማድረግ ሚና የሚጠበቅባቸው ነው። ህዝባችን በብሔረሰብና በሃይማኖት እንዳይከፋፈል ወደ ክፍፍል የሚያመሩ አቅጣጫዎችን ለመከላከል ሁሉም ዜጋ የበኩሉን አስተዋጽኦ እንዲያበረክት በተደጋጋሚ ጥሪ ስናደርግና ስንቀሰቀስ ቆይተናል። ለዚህ ደግሞ መሰረታዊ ምክንያታችን አገርና ህዝብ ከሌሉ ሌላው ትርፍ መሆኑን በጽኑ የምናምን በመሆናችን ነው። ይህ እምነታችን ደግሞ የትግላችን መነሻና መድረሻ፣ የታሪካችን አልፋና ኦሜጋ ብሎም የመስዋዕታችን ራዕይና ግብ በመሆኑ ነው። ለእኛ ከኢትዮጵያችን ሌላ አዲስ አገር የለንም። በሀገራችን የተለያየ ሃይማኖት እምነቶችና ብሔሮች መኖራቸው ጌጥና ኩራታችን ናቸው እንጂ የችግሮቻችን ምንጭ አይደሉም። የእርስ በርስ ግጭቶች በሀገራችን ህልውና ላይ ሊያስከትሉ የሚችሉት አሉታዊ ክስተቶች በቸልታ የማንመለከታቸውም ለዚሁ ነው። ለጦር መሳሪያ የታጀቡ መነሻቸው የሃይማኖት እምነት የሆኑ ግጭቶች ሊያስከትሉ የሚችሉት የህዝብ እልቂቶች አስከፊነታቸውን ከራሱ ከባለቤቱ ከባለ ጉዳዩ የበለጠ የሚያውቀው የለምና ሁሉም ዜጋ ይህ ሁኔታ እንዳይከሰት መንቀሳቀስ ይኖርበታል እንላለን። ስለሆነም ህዝባችን በጋራ ተስማምቶ በጋራ አገሩ በሰላም ሊኖር የሚችልበትን ሁኔታ ማስተካከል ከሁሉም ቀዳሚ የሚሆነውም ለዚሁ እና በዚሁ ነው። ሽብርተኝነትን፣ ጀብደኝነትን በማስወገድ ሁኔታዎችን በቅጡ መርምሮ በጊዜ ሊመጣ ለሚችለው አደጋ አስቀድሞ መዘጋጀት አስፈላጊ ነው የሚል ጽኑ እምነት አለን ስንልም የሁኔታውን ክፉኛ አሳሳቢነት በሚገባ በመገንዘብ ነው። ኢህአፓ ከተመሰረተበት ጊዜ አንስቶ እስካሁን ድረስ በጽናት በርካታ መስዋዕትነትን በመክፈል የታገለለትና አሁንም ድረስ እየታገለ ያለው የዜጎች ሰብአዊ መብት በህግም ደረጃ ዋስትና አግኝቶ ያለምንም ገደብ እንዲከበር ለማድረግና ህዝባችን የወደፊት እድሉን ለመወሰንና ለመምራት የሚያስችለውን ሁኔታ ለመፍጠር ነው። የኢህአፓ ዓላማና ፍላጎት ብዙሃኑ ህዝብ ተጠቃሚ የሚሆንበት የፖለቲካ ምህዳር ተመስርቶ በየጊዜው የሚነሱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በጋራ መፍትሄ እያገኙ ህዝቡ በሰላምና በአንድነት አብሮ ሊኖር የሚችልበትን ሁኔታ መፍጠር ነው። ይህን ቀና ሐሳብ ደግሞ ጥቂቶች የባዕዳንን አጀንዳ ለማስፈጸም ከታጩት በስተቀር በርካታው የኢትዮጵያ ህዝብ የተስማማበት መሆኑ ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች ያረጋገጡት ነው። ጥይታችንን ወደ ኋላ መለስ አድርገን ህዝባችን ከአርባ ዓመት በላይ የተጓዘበትን ሂደት ስናጤን በየካቲት 66 አብዮት ከተነሱት በርካታ ጥያቄዎች አንዱ መንግስትና ሃይማኖት ይለዩ፣ መንግስት በሃይማኖት፣ ሃይማኖት በመንግስት አልቃ ይግባ የሚለው ነበር።
ይህ በኢህአፓና በህዝቡ የተስተጋባው ጥያቄ ለአገሪቱ ህልውና መሰረታዊ ነው። ሁላችንም እንደምንታዘበው እስከዛሬ ድረስ አድሃሪና መብት ገፋፊ የሆኑ ጸረ ህዝብ አገዛዞች እንዳመጣጣቸው የፖለቲካ ስልጣን ለመያዝ ቢችሉም ለጥያቄው አሁንም ድረስ አግባብነት ባለው ሁኔታ መፍትሄ ሰጪ ሆነው አልተገኙም። እንዲያውም ይህ ጥያቄ ይበልጥ ስር እየሰደደና በብዙሃን ህዝብ ውስጥ ግንዛቤ እያገኘ ለጨቋኝ ገዢዎች የማይመች ሁኔታ ፈጠረ እንጂ አምባገነኖችና የህዝብ ጠላቶች የሆኑ ቡድኖች እንደተመኙት ሰኖ የጠፋ አልሆነም። ለእስልምና እምነት ተከታዮች በአሁን ወቅት በተከታታይ እየተደረጉ ያሉ ትግሎች የሚያመላክቱትም ይህንኑ ነው። ወያኔ ከስልጣኑ እስካልተወገደ ድረስም ይህን ጥያቄ በማንሳት የሚደረገው ህዝባዊ ትግል በቀጣይነት መካሄዱ የማይቀር ነው። ከ24 ዓመታት በፊት ደርግን የተካው የወያኔ አገዛዝ በኃይልና በባዕዳን ሙሉ ድጋፍና ትብብር የፖለቲካ ስልጣኑን ከተቆጣጠረ ጀምሮ በአገራችን ታሪክ ለመጀመሪያ ጊዜ በጎጥና በጠባብ ብሔረተኝነት ላይ የተመሰረተ ፖሊሲ በመንደፍ የአንድ ቡድን አምባገነንነት ማንገሱ ከግልጽም ግልጽ ነውና ውይይትን የሚጋብዝ አይደለም። ይህ አምባገነን አገዛዝ በተለይ የሙያ ማህበራት፣ በሲቪክ ድርጅቶችና በሃይማኖት ተቋማት ውስጥ ጣልቃ በመግባት የዜጎች መብት በመደፍጠት በማን አለብኝነትና በፈላጭ ቆራጭነት የኢትዮጵያን ሉዓላዊነትና ዘላቂ ጥቅም በታሪካችን ታይቶ በማይታወቅ ሁኔታ ለጉዳት ዳርጓል። ኢትዮጵያን በጽኑ አዳክሟል። እዚህም የተነሳ የአገሪቷንና የህዝቧን የወደፊት ህልውና ከፍተኛ አደጋ ላይ ጥሎ ይገኛል። ይህንን በህዝቡና በአገሪቱ ላይ የተጋረጠውን አደጋ መከላከል ይችሉ የነበሩ አገር ወዳድ ኃይሎች በአገራቸው በነጻ የመደራጀት መብታቸው ተገፎ ለህገ ወጥነት ተዳርገዋል። ኢትዮጵያዊነታቸው ተገፎ በመላ አገሪቷ ለመዘዋወር በመከልከላቸው የፖለቲካ አመለካከታቸውንም ሆነ ዓላማቸውን ለህዝቡ ለማስረዳት ካለመቻላቸውም በላይ በሰላማዊና ዴሞክራሲያዊ መንገድ ችግሮችን ለመፍታት የሚያቀርቧቸው መፍትሄዎች እንዳይስተናገዱ ተደርገዋል። በባዕዳን እርዳታ በመታጀብ በጠመንጃ ኃይል ስልጣን የያዘው ቡድን መሪዎች ህዝብን ለማወናበድ ስለ ሰብአዊና ዴሞክራሲያዊ መብት መከበር ሲነሱት የነበረው መጠነ ሰፊ ፕሮፓጋንዳ የዋሽታ ሆኖ የቀረ ብቻ ሳይሆን አፈናዎችና ግድያዎችን አክለው አምባገነንነታቸውን ለመገንባትና ለማጠናከር ተጠቅመውበታል። በአንድ አገር ውስጥ የሃይማኖት እኩልነት ከሌሎች ዴሞክራሲያዊ መብቶች ጋር ካልተከበረ የሚያስከትለው ውጤት የህብረተሰቡ አንድነት ክፉኛ መናጋት፣ የእርስ በርስ ግጭት መባባስን፣ የአገር ሉዓላዊነትና የአንድነት በአሳሳቢ ሁኔታ ላይ እንዲወድቁ ማድረግን ነው። እየተረጋገጠ ያለውም ሁኔታ የሚያሳየው ይህንን ነው። ሃይማኖትን አስመልክቶ በዓለም አቀፍ ደረጃ ተቀባይነት ያላቸው የሰማያዊ መብት አንቀጾችን ህገ መንግስታችን ውስጥ አካተናል በሚል ወያኔና ጨፋሪዎቹ በተደጋጋሚ ቢደነፉም ህዝብ ሊገለገልባቸው ያልቻለ ከመሆኑም በላይ ተግባራዊ መሆን ያልቻሉና የተጻፉበትን ወረቀት ያህል እንኳ ክብደት የሌላቸው ናቸው። የኢህአፓ እምነት የሃይማኖት እኩልነት የአማኞቹን ጥያቄ ብሶትና ችግር በመካድ የሚገኝ አይሆንም። በኃይልም ከመድረኩ ለማጥፋት ሊሞከርም የሚቻል አይደለም። የወያኔ አምባገነን አገዛዝ ስልጣን ላይ ለመቆየት ሲል በአክራሪነትና በሽብርተኝነት እየፈረጀ የሃይማኖት መብትን ፈሩን ለማስለቀቅ በቴራና በማጭበርበር ተግባራት ቢሰማራ መረጋጋት ሊገኝ የሚችል አይሆንም። የሃይማኖትና የፖለቲካ ግንኙነት ቀደም ብሎ እንደተገለጸው በአግባቡ ካልተያዘና መፍትሄ ካላገኘ በአሁኑ ወቅት በወገኖቻችን በኩል በሰላም እየቀረቡ ያሉ ጥያቄዎች ወደ ግጭት፣ ወደማያባራ ጦርነትና ደም መፋሰስ እንዲሁም ወደ መከፋፈል የሚሄድበት ሁኔታ ሰፊ መሆኑ ከበርካታ ሀገሮች ተመክሮ ለመረዳት የሚቻል ነው። በሃይማኖት ላይ የሚደረገው ተጽዕኖ በተለይ የተለያዩ የሃይማኖት እምነቶች በሚመለኩበት ቀርቶ ብዙሃኑ ዜጋ የአንድ እምነት ተከታይ ሆኖ ባለበት አገር እንኳ ችግር ቀፍቃፊ እንደሆነ የምንገነዘበው ነው። ስለሆነም የእምነት ነጻነት መከበርና የመንግስትና የሃይማኖት መለያየት ከመድበለ ዴሞክራሲ አንጻር ለዜጎች በጋራ መኖር የሚያበረክቱት አስተዋጽኦ በጣም የጎላ ነው። ኢህአፓ በተደጋጋሚ ባወጣቸው መጣጥፎቹ እንደገለጸው የሃይማኖት እኩልነት ሊረጋገጥና በአማኞቹም ተአማኒነት ሊኖረው የሚችለው የዜጎች ዴሞክራሲያዊና ሰብአዊ መብት ያለምንም ገደብ ተከብሮና ተጠብቆ የጋራ አገር ለጋራ ጥቅም የሚለው ስሜት ለሁሉም ዘንድ ተቀባይነት ሲያገኝ ብቻ ነው። ይህ እውን ሊሆን የሚችለው ደጋግሞ እንደተገለጸው የግለሰብ መብትና የወል መብትን ሚዛኑን በጠበቀ መልኩ ተግባራዊ በማድረግና ሁሉም ይህን መብት እንደ አይን ብሌኑ ለመጠበቅ ሲንቀሳቀስ ብቻ ነው። ማንኛውም የሃይማኖት እምነት በውስጡ የተስፋ የፍላጎት ይገባኛልና የመብት ጥያቄዎች የያዘ ሲሆን ማህበራዊ ህይወት የአኗኗር ዘዴዎች ላይ በሚያደርጋቸው ተጽዕኖዎች የተነሳ የሚያስከትላቸው አዎንታዊም ሆነ አሉታዊ ውጤቶች ይኖራሉ። ስለሆነም ማንኛውም ሃይማኖት ፖለቲካዊ አድማስ ያለው በመሆኑ የግል ብቻ ሳይሆን ይፋዊ ህዝባዊ ጠባይ ያለው ነው። ዴሞክራሲያዊነትን የተላበሰ የፖለቲካ ማህበረሰብ ደግሞ ይህ ሁኔታ የተለያዩ እምነቶች መኖራቸውንና ህብረተሰቡ መድበላዊነትን አንጸባራቂ መሆኑን እምብርት ባደረገ መልኩ እንዲከናወን የሚጠይቅ ነው። እዚህ የተነሳ እንደ ኢትዮጵያ በመሰሉ በርካታ የተለያዩ እምነቶች ባሉባቸውና የተለያዩ አመለካከቶችን የሚያስተናግዱ የፖለቲካ ምህዳሮች ሰፊ በሆኑባቸው ሀገሮች ውስጥ ሃይማኖት ህብረተሰቡ ውስጥ ካሉ ሁኔታዎች ጋር ተቻችሎ የሚንቀሳቀስበትን ሁኔታ ማዘጋጀትና ተግባራዊ ማድረግ የሚጠበቅና ተበክሮም የሚጠየቅ ነው። ለዚህም መሰረቱ በህብረተሰቡ ውስጥ ያሉ የተለያዩ የአኗኗር ዘይቤዎች፣ የተለያዩ የፖለቲካ ራዕዮችና አመለካከቶች፣ የተለያዩ የሃይማኖት እምነቶች በመካከላቸው ሊኖር የሚገባው የእርስ በርስ ግንኙነት ሲቪላዊ እሳቤን በተላበሰና በመቻቻል መርህ ላይ የተመሰረተ የጋራ ስምምነትና መግባባት እንዲገነባ ካለ ጽኑ ፍላጎት የሚመነጭ መሆኑ ነው። በሃይማኖቶች መካከል መቻቻል ማለት ልዩነቶችን ማወቅና መረዳትን፣ የሃይማኖት ጽኑ እምነት እሳቤ ግዴታ ያለው መሆኑን መቀበልንም የሚጠይቅ ነው። ስለሆነም ነፃነትን የተላበሰ ህብረተሰብና የሃይማኖት እሳቤን ከምር የሚቀበል ግለሰብም ሆነ ቡድን ለመቻቻል መርህ ከፍተኛ ንቃተ ህሊናን ሰንቆ መገኘት አብሮ ለመኖር መሰረታዊ ነው። ስለሆነም በህብረተሰብ ውስጥ ለሚነሱ ጥያቄዎችም ሆነ በህብረተሰቡ አባላት መካከል የጋራ መግባባት እንዲገኝ ውይይትን የሚጠይቅና የሚያስተናብር የበላይ ጠባቂ ሊሆን የሚችል ኃይል መኖር የግዴታ ነው። ሁሉም ዜጎች የፖለቲካ ኃላፊነታቸውን በአግባቡ እንዲወጡ የሚጠይቅና ይህንንም የሚያበረታታ ሐሳቦችን በነፃ ያለምንም እንቅፋት የሚያስተናግድ ጤናማና ምቹ ምህዳር እና መሰረታዊ ተቋማትን የሚያዘጋጅና ተጠቃሚ የሚያደርግ ዴሞክራሲያዊ ስርዓት ውጭ ሌላ ስርዓት የሚታሰበን አይሆንም። የመንግስትና የሃይማኖትን መለያየት መሰረት ያደረገ እና ዴሞክራሲያዊነትን የተላበሰ ህገ መንግስት ለግለሰብ መብትና ለሰብአዊ ክብርነት ዋስትና የሚሰጥ ነው። ስለሆነም የሃይማኖት ተቋማትም ሆኑ ማንኛውም ቡድን በግልጽ ሆነ በስውር ሃይማኖታዊ መንግስት ለመገንባት የሚንቀሳቀሱ ከሆኑ ይህ ድርጅት የእምነት ነፃነት ለመዳመጥ ዳር ዳር ከማለት ውጭ አይታይም። የማህበራዊ ሰላምና እድገት ላይ ጉዳት የሚያስከትል ነውና ተፈላጊም አይሆንም። የእምነት ነፃነት ዋስትና የሚያገኘው በይበልጥ መንግስትና ሃይማኖት ተለያይተው በሚገኙበት ሁኔታ ሲሆን፣ ይህ ተግባራዊ በሆነበት ሁኔታ አማኞች በሃይማኖታዊ እምነታቸውን ለማስተማርም ሆነ ለማስፋፋት ያላቸው ነፃነትና መብት ይረጋገጥላቸዋል። በእኛ እምነት የእምነት ነፃነትን ዋስትና ሰጥቶ ሊያከብርና ሊያስከብር የሚችለው ዴሞክራሲያዊ መንግስት ሲሆን፣ ይህ መንግስት ደግሞ ይሁንታውን የሚያገኘው ወይንም ማግኘት የሚኖርበት ከማንም ሌላ ኃይል ሳይሆን በአንድ ላይ ከሚኖሩት የህብረተሰቡ አባላት ብቻ ነው። መንግስት በሃይማኖት ጉዳይ፣ ሃይማኖት በመንግስት ጉዳይ ጣልቃ እንዳይገባ ለማድረግ የመንግስትና የሃይማኖት ተቋማት ተለይተው መዋቀርን የሚጠይቅ ነው። የሃይማኖት እምነት ግላዊ ስለመሆኑ ሃይማኖቶቹ ከሚያስተላልፉት መልእክቶችና በቅዱስ መጽሐፍቶቻቸው ላይ ከተፈሩት አብይ ሐሳቦች በመጥቀስ መግለጽ የሚቻል ነው። የእምነት ጉዳይ በዋናነት ግለሰቡ በፈቃደኝነት በመቀበል ወይንም ባለመቀበል ላይ የሚያተኩር ነው። ይህ ሁኔታ ደግሞ የግለሰብ ውሳኔን የሚጠይቅ ከመሆኑም በላይ ግለሰብም ከፍተኛ አስተዋጽኦ እንዲያበረክት የሚገፋፋ ነው። ይህ ፈቃደኝነትና ግፊት ደግሞ አንድን ሃይማኖት የሚመለከት ብቻ ሳይሆን ሁሉም እምነቶችን የሚያካትት ነው። ስለሆነም እምነት ማንም በማንም ላይ ተጽዕኖ ሳያሳድር የሚከሰት የግለሰቡ ብቸኛ ጉዳይ መሆኑ መታወቅ ሲኖርበት፣ ማንኛውም ዜጋ የትኛውን እምነት እንደሚያመልክና በዚህ እምነቱ ምን ለማድረግ እንደሚያስብ የግለሰብ ውሳኔ ብቻ መሆኑን መቀበል ያስፈልጋል። ስለሆነም መንግስት በዚህ ጉዳይ የሚያገባው ነገር ጨርሶ አይኖርም። ባጭሩ እምነት በእያንዳንዱ ግለሰብ መብት ላይ የሚመረከዝና የሚያነጣጥር በመሆኑ ይህ መብት ያለምንም ገደብ መከበር ያለበት ነው። የመድበለ ዴሞክራሲ መሰረተ ሐሳብም የሚያመላክተው ገለልተኛ የሆነ መንግስት ዜጎች ምንም አይነት ሃይማኖት እምነትም ሆነ የርዕዮተ ዓለም ግብረገብነት አስተሳሰብ እንዲይዙ ጭነት የማያደርግ መሆኑን ነው። እንዲያውም መድበለ ዲሞክራሲ ማንኛውም ዜጋ የፈለገውን ለማሰብ ለማመን ተስፋ ለመሰነቅ በተግባር እንቅስቃሴው ደግሞ ህሊናው በሚፈቅድለት መሰረት ስኬታማ ማድረግ እንዲችል ሁኔታውን ያመቻቻል። ይህ እንዳለ ሆኖ ዜጎች የትምህርት ተቋማትን በመጠቀም የተወሰነ እይታ ያለው እሳቤ እንዲስፋፋ ማቀንቀናቸው የሚታይ ነው። የተወሰኑት መንግስት በእነሱ እምነት ላይ ብቻ እንዲመሰረት፣ ሌላው ደግሞ ሳይንሳዊ መሰረት አለው ብለው በሚያምኑበት ርዕዮተ ዓለም እንዲገነባ፣ ሌላው ደግሞ ጨርሶውኑ ፍጹም ገለልተኛ እንዲሆን ይመኛሉ። እነዚህ አስተያየቶች ኃይልና ግዴታ ሳይታከልባቸው ለአጠቃላይ ህዝብ የሚበጁና ብቸኛ ዘላለማዊ ህይወትና የእውነት መንገድ አዋቂ ነን እስካላሉ ድረስ በህብረተሰብ ውስጥ ቢንሸራሸሩና ውይይት ቢደረግባቸው የሚጎዱ አይሆኑም። ኢህአፓ የአንድን ወገን ሃይማኖታዊ እሳቤ ለአጠቃላይ ህዝብ ብቸኛ የህይወትና የእውነት መንገድ ነው የሚለውን አስተያየት አይቀበልም። ስልጣን በተቆናጠጠም ሆነ ለመቆናጠጥ በሚመኙ አካላት ቢቀርብ በጥብቅ የሚቃወመው ነው። በተመሳሳይ መልኩ ስልጣን ላይ ያለ ቡድን የራሱን አመለካከት ለህዝብ የሚበጅና ብቸኛ አመለካከት ብሎ በማወጅ ወይም ኃይልን መሰረት አድርጎ በህብረተሰቡ ላይ የሚያደርገውን ማናቸውም ተግባር እንዲሁ አጥብቆ ይቃወማል። ምድራዊው ህግ በአንድ ሃይማኖት ህግ ለመቃኘት የሚደረግ እንቅስቃሴ ጉዳትን የሚያስከትል ብቻ ሳይሆን መሰረታዊ የዴሞክራሲና የሰብአዊ መብቶችን የሚጻረርና ለመደራጀት መሰረት የሆነንና የማንነታችን መገለጫ የሚቃረን በመሆኑ አጥብቆ የሚቃወመው ነው። ሃይማኖት የግል ጉዳይ ብቻ ሳይሆን ህብረተሰባዊ ይዘትንም የሚላበስ ነው። መንግስት ከተወሰነ የሃይማኖት እምነት ጋር ራሱን ማጣበቅ አይገባውም። መንግስትና ሃይማኖት ከተዋሃዱ፣ በሌላ አነጋገር መንግስታዊ ሃይማኖት ከተገነባ የግለሰብ ነጻነት ይደፈጠጣል። የማንኛውም ህብረተሰብ አባላት በሃይማኖት እምነት፣ በርዕዮተ ዓለም፣ በአስተሳሰብ የተለያዩ አቋሞችን ያንጸባርቁና ሊለያዩም ይችላሉ። እነዚህ ልዩነቶች የችግር ምንጭ እንዳይሆኑ አርቆ አስተዋይነት በተሞላበት ሁኔታ ተቻችሎ ለማኖር መድረኩን ዴሞክራሲያዊነትን ማላበስ እንጂ በፍላጎት በማግባባት ቀርቶ ኃይልን ተመክቶ ተግባራዊ ለማድረግ ቢሞከርም የሚቻል አይሆንም። ፍቱን መፍትሄ ተብሎ የሚገመተውና በተለያዩ አገራት ከተገኙት ተመክሮች ለመገንዘብ እንደሚቻለው ሃይማኖትን ከማህበራዊነቱ ወደ ግል መድረክ መግፋት ሳይሆን መንግስት ያንድ እምነት ጥገኛ እንዳይሆን መከላከል ነው። ጥገኛ ያልሆነ መንግስት ዋነኛ ተግባር የሃይማኖት ብዙሃንነትን ማክበርና ማስከበር ነው። የወያኔ አገዛዝ በሃይማኖት ተቋማት ውስጥ ጉዳይ እጁን በጥልቀት ማስገባቱ ብቻ ሳይሆን በተቋማት ውስጥ ሰክስቦ ባስገባቸው ካድሬ ካህናትና ሀጂዎች፣ ኢማሞች አማካይነት የምዕመናኑን መብት እና የተቋማቸውን ነጻነት በመጋፋት ክፉኛ የመብት ጥሰት እያደረገ ይገኛል። የሙስሊሙ ዜጎችን ለማፈን ኃይል ተጠቅሟል። ቅጥረኞቹንም አሰማርቷል። ክርስቲያኑን አስፈራርቶ ለከይሲ ተግባሩ መጠቀሚያ ለማድረግ ያልጣረው የለም። በ2006 ዓ.ም በአንዋር መስጊድ በምዕመናኑ ላይ የወሰደው አስጠቃቂና ዘግናኝ እርምጃ የሚረሳ አይደለም። ስለሆነም በእነዚህ ሃይማኖት ተቋማት ውስጥ በአገዛዙ አማካይነት በመሪነት የተቀመጡት ግለሰቦች ፈጣሪያቸውና ለህግ ሃይማኖታቸው ሳይሆን ለአገዛዙ ታማኝ አገልጋይ ሆነው በምዕመናኑ ትከሻ ላይ ሳይወዱ በግድ ተቀምጠውባቸው በርካታዎች ለስቃይ ሰለባነት ተዳርገዋል። ሃይማኖታዊ ተልእኳቸውን ለምዕመናኑ በተገቢው ደረጃ ለማበርከት ባለመቻላቸው እየቀረበባቸው ያለው ተቃውሞ ግለቱ በየጊዜው እየጨመረ ይገኛል። የወያኔ አገዛዝ የሃይማኖት ተቋማትን በውስጣቸው ጉዳይ እንዳሻ ጣልቃ መግባት ብቻ ሳይሆን ለሱ ፖለቲካ መገልገያ ሲያደርግ በተደጋጋሚ የታየ ነው። በዚህ በኩል በተለይ የክርስትናና የሙስሊም መሪዎችን በመየመገናኛ ብዙሃን በማቅረብና ሰፊ ጊዜ በመስጠት አገዛዙ እየተከተለ ያለው ሁኔታ ተገቢና ትክክል መሆኑን በተደጋጋሚ እንዲሰብኩላቸው አድርጓል። በተለይ የካድሬነት ባልተለየ ሁኔታ የሚደርስበትን ተቃውሞ ለመከላከልና የትግሉን አቅጣጫ ለማስቀየር ከተወሰኑ ወራት በፊት የኢትዮጵያ የሃይማኖት ተቋማት ጉባኤ በማዘጋጀት ምዕመናኖቻቸው ሆኑ በአጠቃላይ ህዝብ ሊከተለው የሚገባ የማሰልጠኛ ምዕራፍ በማዘጋጀት እየተንቀሳቀሰና እየተሰማራ ይገኛል። በራሱ ሙሉ ቁጥጥር ስር ያደረጋቸውን የፕሬስ ተቋማት ብቻ ሳይሆን ህዝባዊና ሲቪላዊ ድርጅቶችን ሁሉ ሳይወዱ በግዴታ መጠቀሚያ አድርጓቸዋል። አገዛዙ በህዝቡ ዘንድ ተቀባይነትን ማጣቱ በመጠነ ሰፊ ፕሮፓጋንዳ ሊሸፍን እያደረገ ያለው እርምጃ ለጣልቃ ገብነቱ ከበቂም በቂ ምስክር ነው። ይህ የአገዛዙ እኩይ ተግባር የሃይማኖት ተቋማትን ነጻነት ገፎ የሚጥል በይቅርታ ሊታለፍ የማይችልና የሚወገድ የመብት ድፍጠጣ ተግባር ነው። ኢትዮጵያ ለሃይማኖቱ ቀረቤታ ያለው መሆኑን ክብር በመንፈግና ምንም አይነት ፍቅት የሌላቸው የፖለቲካ ካድሬዎች በሃይማኖት ጉዳይ ተሳትፎ ለማማንን በማዋከብና ወዳሉን አጥጫ መፍጣት ወንጀል ወንጀል መሆኑ ይታወቅ ይገባል። በትግል መታረም የሚኖርበት ሁኔታ መፈጠር አለበት እንጂ በቸልታ የሚታለፍ አይደለም። በዚህም ምእመናኑ መሆኑ አገሮዳሮች የበኩላቸውን ጥረት ማድረግ ይገባቸዋል። ይህ የወያኔ አገዛዝ የመፍረገጣ ስልጣን ከመያዙ በፊት የነበረ መሆኑ የእንቅስቃሴው ታሪክ ይመሰክራል። በግልም ሆነ ክርስቲና እምነት ተከታዮች ላይ ብቻ ሳይሆን በአጠቃላይ ያራመድ የነበረው ፖሊሲ ባልተቀበሉና ለሱ ባላጎነበሱ በርካታ የትግራይ ተወላጆች ላይ የፈጸመው አሳዛኝና አሰቃቂ ግፍና በደልም ከቶም የማይረሳ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለሁለት ተከፍላ አንዱን በአገር ቤት ሌላኛውን ደግሞ በውጭ አገር ሁለት ፓትርያርኮችን ለማስተናገድ የተገደደችበትና እስካሁን ድረስም ችግሩ መፍትሄ ሳያገኝ የቆየበት ምክንያት አገዛዙ የጣልቃ ገብ እጁን በስፋት በማስገባቱ ነው። የወያኔ አገዛዝ በዚህም ብቻ ሳይወሰን በተለይ በውጭ አገር ያሉ ቤተክርስቲያናት በጎጥ በመከፋፈል በካድሬዎቹ አማካይነት በስፋት የሚያደርገው እንቅስቃሴ በየቦታው የሚታይና የሚደመጥ ነው። ፖለቲካና ሃይማኖት ሳይደበላለቁ በየመስኮቻቸው ሊሰሩ ይገባል የሚል የጸና እምነት ያለው ኢህአፓ ሃይማኖት የግል ነው፣ አገር የጋራ ነው በሚልም ግስትና በሃይማኖት ተቋማት ሊኖር የሚችለውን ግንኙነት አስመልክቶ የወያኔን አገዛዝ ድርጊት አጋልጧል። የሃይማኖት ተቋማትን በበኩላቸው ከአምልኮ አስተምህሮቻቸው ባሻገር ለምእመናኑ ደህንነት ለደህንነታቸው በአጠቃላይ ለህዝብ በሚችሉት ሁሉ ጠበቃ ሆነው እንዲቆሙ አበክሮ ቀስቅሷል። ዜጎች ላይ በደሎችና ብዝበዛዎች ሲከሰቱ ዜጎች ተቃውሞ እንዳያሰሙ በተደጋጋሚ የከበረ ጥሪ ሲያስተላልፍ የቆየ መሆኑም የሚታወስ ነው። በተለይም በአገዛዙ የደህንነት ጠባቂዎች የሚደርስባቸውን ድብደባና እርግጫ ለመሸሽ ሲሉ በአዲስ አበባ ቤተክርስቲያንን ተጠልለው የነበሩ ዜጎች በኃይል ማስወጣትና ለእስር እንዲዳረጉ መዳረግም ትክክል አለመሆኑን በመግለጽ እንዲሁ ካህናት ለምእመናን ደህንነት መቆም ሲገባቸው አለመቆማቸው ስህተት እንደነበረና መታረም የነበረበት መሆኑን አክብሮት በተመላበት መልክ አቤቱታውን መግለጹም የሚረሳ አይደለም። ከዚህ መልእክት ጋር የህዝብን ሰላም የነሱ የወያኔ አገዛዝ አስከፊ ተግባሮችን አጥብቀው እንዲያወግዙም አበክሮ ጠይቋል። በህዝብ ላይ የሚደርስ በደልን በመቃወም ለሚያከናውኑት አኩሪ ተግባር የህብረተሰቡ ሙሉ ድጋፍ ሊጠይቁ የሚገባቸው መሆኑን ከመጠቆሙ በላይ ኢህአፓ በዚህ በኩል ምንጊዜም ከጎናቸው የሚቆም መሆኑን አስምሮበት መልእክቱን ሲገልጽ ቆይቷል። ከተመክሮ እንደሚታወቀው የሃይማኖት ተቋማት ለተከታዮቻቸው ጠበቃ ሊቆሙ የሚችሉት የመንግስትን ተግባር እንዳለ በመደገፍ ሳይሆን ከአገዛዙ ተለይተው የራሳቸውን ጉዳይ በራሳቸው ለማስተዳደር ነፃ ሆነው ሲደራጁ በመሆኑ በዚህ ሐሳብ ላይ የበኩላቸውን አስተዋጽኦ እንዲያበረክቱ በተደጋጋሚ ቀስቅሷል አስተምሯልም። እምነት ስሜትን ኮርካሪ ናትና በእምነቱ የሚጸና ህይወትን ለመስዋዕት ለማቅረብ እምነቱ ለዚህ የሚያስፈልገውን የመንፈስ ውስጣዊ ኃይልና ብርታት የሚሰጥ በመሆኑ ንጹህ ልቦና ማየትን የሚጠይቅ ነው። ለዚህም ነው ሃይማኖትና መንግስት ተለይተው እንዲዋቀሩ ማድረግ መሰረታዊ የሚሆነው። ይህ ማለት ደግሞ ፍጹም ጸረ ሃይማኖት ሆኖ እምነትን ከፖለቲካው መድረክ ማጥፋት ማለት አይደለም። ይልቁንም በሃይማኖቶች መካከል የተዛባ ልዩነትን በማጥፋት እኩልነትን በመካከላቸው ለማስፈን ነው። ሃይማኖትና ፖለቲካ ተለያይተው እንዲዋቀሩ የማድረግ መርህ ጽንስ የሚመሰረተው በዚሁ በእኩልነትና በግለሰብ መብት መከበር ላይ ነው። የሃይማኖት እምነት ተልእኮን በሚመለከት እንደ ተቋም በህብረተሰብ ውስጥ ሊያበረክት የሚችላቸውን አስተዋጽኦ በሚገባ መገንዘቡ በሃይማኖትና በፖለቲካ መካከል ሊኖር የሚችለውን ግንኙነት በጥሩ መሰረት ላይ ለመገንባት የሚረዳ ነው። መለያየታቸውና የመተባበራቸው ሂደት ከተለያዩ አገሮች ተመክሮ ለመረዳት እንደሚቻለውም ወርድና ስፋቱ ከሀገራችን የባህልና ያኗኗር ሁኔታ ጋር በሚጣጣም መልኩ ማደራጀትና መገንባት ወሳኝ መሆኑን መጥቀሱም ከዚሁ አንፃር አግባብነት ያለው ነው። ከዛሬ 20 ዓመት በፊት ግሎባል ካፒታሊዝም በአሸናፊነት ወጥቶ ዓለምን በሱ ቅኝት ለመምራት እየተፈጨረጨረ ባለበት በአሁኑ ወቅት በዓለም አቀፍ ደረጃ የመንግስትና የሃይማኖት መለያየት ጽንሰ ሐሳብ እየተሸረሸረና የአስተሳሰብ ለውጥ እየተከሰተ መሆኑንም የምንመለከተው ነውና በጥልቀት ማየቱም አግባብነት ያለው ነው። የወያኔ አገዛዝ ስለ ፍትህ፣ መልካም አስተዳደርም ሆነ ስለ ዲሞክራሲ የሚያነሆልሉ አረፍተ ነገሮችንና አንቀጾችን እየደረደረ ህዝብን ለማስታለል እንደሞከረ ሁሉ ሃይማኖትንም በሚመለከት መንግስትና ሃይማኖት የተለያዩ ናቸው፣ መንግስታዊ ሃይማኖት አይኖርም፣ መንግስት በሃይማኖት ጉዳይ ጣልቃ አይገባም። ሃይማኖትም ከፖለቲካ ይርቃል የተባለው በግልጽም ሆነ በስውር እንደሌሎቹ የህግ አገዛዞቹ አንቀጾች ጥሶ ጣልቃ በመግባት ሁሉ ነገር በራሴ ቁጥጥር ሙሉ ቁጥጥር ስር ካላደረግ በስልጣኔ ለመቆየት አልችልም የሚል አባዜ የተጠናወተው በመሆኑ የሃይማኖት ተከታዮችን እርስ በርስ የሚያጋጭ ተግባር እየፈጸመ ይገኛል። በተወሰነ ደረጃም አልተሳካለትም ለማለት አያስደፍርም። የወያኔ በሽታ ኢትዮጵያዊ ችግሮቻችንን በኢትዮጵያ አይን ለማየትና ህዝቡ ፍላጎት መሰረት መፍትሄ ለመስጠት ከመጀመሪያውኑ የተመሰረተበት ራዕዩ የሚፈቅድለት አለመሆኑ ነው። አጤ ኃይለ ሥላሴ ያገዛዝ ዘመን በወረቀት የሰፈረ የእኩልነት መብት የነበረ ቢሆንም በተግባር ባለመረጋገጡ ህዝብ በስርዓቱ ላይ አምፆ ሊያስወግደው ችሏል። እዚያን ወቅት የሃይማኖት እኩልነትና የመብት መረጋገጥ አለመኖሩን በመቃወም እስልምና እምነት ተከታይ የሆኑ ዜጎቻችን የተቃውሞ ሰልፍ ባደረጉበት ወቅት የክርስትና እምነት ተከታይ ዜጎቻችን አብረው ከጎናቸው በመቆም ለስርዓቱ መውደቅ የበኩላቸውን አስተዋጽኦ ማበርከታቸው በታሪክ ማህደራችን በህዝባችን አጥንት የታጠረና በደም ቀለማቸው የተጻፈ ምንጊዜም የማይረሳ አኩሪ ቅርሳችን ነው። ይህ ክስተት በአሁኑ ወቅትም የማይደገምበትና ሌላ የጀግንነት ታሪክ የማይጻፍበት ምንም ምክንያት አይኖርም። የሚያግደውም ኃይል ሊኖር አይችልም። ያባ የኦርቶዶክስና የእስልምና እምነቶች በኢትዮጵያ በህብረተሰባችን ውስጥ በባህልም ሆነ በወጋችን ስር መሰረት የጣሉ መሆናቸውን ይገነዘባል። ስለሆነም እነዚህ እምነቶች በህዝባችን ውስጥ የጣሉትንና ያሰፈሩትን ተጽዕኖ በግልጽ የሚያየው ነው። እዚህ በመነሳት ግን ማንኛውም የእምነት ተቋም በህብረተሰባችን ውስጥ ከተግባር ላይ እየዋሉ ባሉት እሴቶች ብቸኛ የመተርጎም የበላይነት አላቸው ማለት አይደለም። ሁሉም እሴቶች በህብረተሰቡ አባላት በሞላ ተቀባይነት ለማግኘትም ሆነ ላለማግኘት በቀን ተቀን ተግባራት በመዳሰስ ይፈተሹና ይጸኑ የግድ ይላል። በተመሳሳይ ሁኔታም ፖለቲካው ስለ እሴቶች ብቸኛ የመተርጎም ስልጣንም ሆነ ለእምነት ይዘት አቅጣጫ ሰጪ ሊሆን አይገባም። ያባል ከወያኔና ከመሰሎቹ የሚለይበት አንዱ ነጥብም ይኸው ነው። ያባ የመመስረቱ ዋና መነሻ አንዱ ነጥብ የዴሞክራሲና ሰብአዊ መብቶች አለመከበር እንደመሆኑ መጠን እነዚህ እሴቶች መከበር ሲታገል ከቆየውና አሁንም እየታገለ ከሚገኘው የክርስቲያንና የሙስሊሙ ማህበረሰብ በአጠቃላይ ከታጋዩ ህዝባችን ጎን መቆምና በግንባር ቀደምትነት መሰለፍ ግዴታው ነውና አሁንም እንደቀድሞ ከጎናቸው በመቆም በጽናት ይታገላል። ደጋግሞ እንደገለጸው የዜጎቻችን መብት ያለምንም መሸራረፍ ሊከበር የሚችለው በጋራ የሁሉንም ዜጋ መብት የሚያስከብር ነጻነትን የተላበሰና በሱ መርህ ላይ የሚመሰረት ዴሞክራሲያዊ ስርዓት ተገንብቶ ህዝብ የስልጣን ባለቤትነቱ በገቢር ሲያረጋግጥ ብቻ ነው። ከዚህ ውጭ ያለው ጉንጭ አልፋ ትረካ ነው። የሃይማኖት ነጻነትና እኩልነት በተግባር ይረጋገጥ፣ የኢትዮጵያ ህዝብ ያቸንፋል። ቅንነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ